ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
The most important initiative is the market position itself. It's growing big market.
በጣም ወሳኝ የሚሆነው የገበያው መሰረት ራሱ ነው። በሁሉም አካባቢዎች የገበያው መሰረት እያደገ ቢሆንም የንግድ ስራን ለማመቻቸት ስንል ብዙ ህጎችን፣ ደንቦችንና የጉምሩክ ስራን በአዲስ መልክ እያስተካከልን ነው።
የኢትዮጵያ የፋይናንስ ሚኒስትር አህመድ ሽዴን ድምጽ ነው የሰማነው። ዝርዝሩን በለቱ አብይ ርዕስ ይዘናል።
ጠቅላይ ሚኒስትር አብይ አህመድ ባለፈው ቅዳሜ ከደሴና ከአካባቢው ነዋሪ ጋር ያደረጉትን ህዝባዊ መድረክ የሚመለከት ዘገባም ይዘናል። በመጽሔት ክፍለ ጊዜ ይቀርባል።
የመብት ተሟጋቹ አምነስቲ ኢንተርናሽናል የኢትዮጵያ ሰብአዊ ኮሚሽን እንደገና መዋቅር አለበት ሲል መግለጫ አወጣ። ሌላው ዘገባችን ይሆናል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኔ 10 2011 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
ቆንጂት ታዬ ነን። ፕሮግራማችንን የሚመራው ንጉሱ ታምሬ ነው። የስርጭት መሐንዲሱ ሚሻ ዱቡንስኪ። እስከ 4 ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱ የዓለም ዜና ከዜና እረፍት እንጀምራለን። የጠቅላይ ሚኒስትር አብይ አህመድ ወላጅ አባት አቶ አህመድ አሊ አርፈዋል። ጠቅላይ ሚኒስትር አብይ የአባታቸውን ሞት የተረዱት የዕለት ስራቸውን ካገባደዱ በኋላ መሆኑን ምንጮች ለአሜሪካ ድምፅ ገልጸዋል። በርካታ ሰዓታት በስራ ላይ የሚያሳልፉት ጠቅላይ ሚኒስትሩ የዛሬ መርሃ ግብራቸው ከወትሮ የተለየ እንዳልነበረ ምንጮቹ መናገራቸውን ጠቅሶ እስክንድር ፍሬው ተከታዩን ከአዲስ አበባ አስተላልፏል።
የጠቅላይ ሚኒስትር አብይ አህመድ አባት አቶ አህመድ አሊ ዛሬ ከዚህ ዓለም በሞት መለየታቸውን የአገር ውስጥ የመገናኛ ብዙሃንና የማህበራዊ ሚዲያ ገጾች ዘግበዋል። አህመድ አሊ ከዚህ ዓለም በሞት የተለዩት ዛሬ ከቀኑ 8 ሰዓት አካባቢ መሆኑን እነዚህ የመገናኛ ብዙሃን በዘገባዎቻቸው አመልክተዋል። የጠቅላይ ሚኒስትር ጽፈት ቤት ምንጮች ለአሜሪካ ድምጽ እንደጠቆሙት ይህ ሲሆን ዶክተር አብይ በተለመዱ ስራዎች ተጠምደው ነበር። የለቱ ዜናዎች እንዳመለከቱት ጠቅላይ ሚኒስትር አብይ አህመድና ባለቤታቸው ወይዘሮ ዝናሽ ታያቸው በኢትዮጵያ ለ16ኛ ጊዜ የሚከበረውን የደም ልገሳ ቀን አስመልክተው ዛሬ ደም ለግሰዋል። በመቀጠል ደግሞ ጠቅላይ ሚኒስትሩ የኢሃድግን ስራ አስፈጻሚ ኮሚቴ ስብሰባ ሲመሩ ውለዋል። የአባታቸውን ሞት የተረዱትም ስብሰባው ከተጠናቀቀ በኋላ ማምሻውን መሆኑን የጠቅላይ ሚኒስትር ጽፈት ቤት ምንጮች ለአሜሪካ ድምፅ ተናግረዋል። ጠቅላይ ሚኒስትሩ በአገር መሪነትም ሆነ ከዚያ በፊት በነበሯቸው ኃላፊነቶች እጅግ በርካታ ሰዓታትን በስራ ላይ እንደሚያሳልፉ በቅርብ የሚያውቋቸው ያስረዳሉ። እሳቸው ራሳቸው በቅርቡ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስም የተለመደ የእረፍት ጊዜ እንደሌላቸው ተናግረው ነበር። የጠቅላይ ሚኒስትር ጽፈት ቤት እስካሁን በአቶ አህመድ አሊ ዜና እረፍት ላይ የሰጠው አስተያየት ያወጣው ይፋ መግለጫ የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ለዘገባው እናመሰግናለን። የቀድሞ የግብጽ ፕሬዚዳንት ሙሐመድ ሙርሲ በዛሬው ዕለት ማረፋቸውን የመንግስቱ ቴሌቪዥን አስታወቀ። በዜናው መሰረትም የ67 ዓመቱ ሙርሲ ሕይወታቸው ያለፈው መንግስታዊ ስለላ በሚል ወንጀል ክስ ፍርድ ቤት ችሎት ላይ ቀርበው ራሳቸውን ከሳቱ በኋላ ነው ተብሏል። ሆስፒታል ሳይደርሱ ሕይወታቸው ማለፉን ነው ዜናው ያመለከተው። በሙስሊም ወንድማማችነት ቡድን ውስጥ ከፍተኛ መሪነት ቦታ የነበራቸው ሙሐመድ ሙርሲ እንደ አውሮፓውያን የዘመን አቆጣጠር በ2013 ዓ.ም በአስተዳደራቸው ላይ በተቀሰቀሰው ተቃውሞ የጦር ሰራዊቱ ከስልጣን እንዳስወገዳቸው ይታወሳል። ከዚያም በቀደመው ዓመት በፕሬዚዳንታዊ ምርጫ ለመወዳደር ባስገቡት የእጩነት ማመልከቻ የሐሰት ቃል ሰጥተዋል ተብሎ በቀረበባቸው ክስ የሰባት ዓመት እስራት ተፈርዶባቸዋል። ከዚያም በኋላ በመንግስታዊ የስለላ ወንጀል ክስ ተከፍቶባቸዋል። ሂውማን ራይትስ ዋች ክሱን በፖለቲካ የተነሳሳ ብሎታል። ሙርሲ እጅግ ጭካኔ በተመላበትና ኢሰብአዊ በሆነ አያያዝ ቤተሰብ እንዲጎበኛቸውም ሆነ የሕክምና እርዳታ እንዲያገኙ ሳይፈቀድላቸው ነው የቆዩ ሲል የሰብአዊ መብት ድርጅቱ የመካከለኛው ምስራቅ ዋና ዲሬክተር ሳራ ሊያ ዊትሰን ዛሬ በትዊተር አስተላልፈዋል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ኤርትራ ውስጥ በካቶሊካዊት ቤተ ክርስቲያን ስር ይተዳደሩ የነበሩ የሕክምና ጣቢያዎችና ማዕከሎች በሙሉ በሀገሪቱ መንግስት መዘጋታቸው ተነገረ። ከኤርትራ ካቶሊካዊት ቤተክርስቲያን ታማኝ ምንጮች በተገኘው ዜና መሰረት ካለፈው ሳምንት አንስቶ በመላ ሀገሪቱ የነበሩት አብዛኞቹ በደናግል ማህበራት የሚተዳደሩ ከ15 በላይ የሚሆኑ የሕክምና ተቋማት በፖሊስና በጸጥታ ኃይሎች ትዕዛዝ አስረክቡን በሚል እንዲዘጉ ተደርጓል። የኤርትራ መንግስት ስለ ጉዳዩ በይፋ የተናገረው ነገር የለም። የአሜሪካ ድምጽ ሬዲዮ በስልክ ያነጋገራቸው የኤርትራ የጤና ጥበቃ ሚኒስቴር ባለስልጣኖች ስለ ጉዳዩ ከመናገር ተቆጥበዋል። አራቱ የኤርትራ ካቶሊካዊት ቤተ ክርስቲያን አቡናት ለሀገሪቱ የጤና ሚኒስትር ወይዘሮ አሚና ኑርሂስ ሁሴን ደብዳቤ ልከዋል። በጉልበት የሚወሰድ እርምጃ ከባድ አንደምታ እንደሚኖረው ገልጸው ስለ ጉዳዩ ለመነጋገር ዝግጁ መሆናቸውንም ተናግረዋል። የተዘጉት የጤና ተቋማት ከሩቅ ቦታዎች ለሚሄዱት ታካሚዎች ይሰጡት የነበረው አገልግሎት መተኪያ እንደማይኖረው በካቶሊካዊት ቤተ ክርስቲያኒቱ ካሉት የሕክምና ተቋማቱ ኃላፊዎች የተገኘ መረጃ ይጠቁማል።
ዩናይትድ ስቴትስ በሶማሊያ ከ28 ዓመታት በፊት የዘጋችውን የዓለም አቀፍ ልማት ተራድኦ ፕሮግራሟን ቋሚ ተልዕኮ ልትከፍት ነው። ዩኤስኤአይዲ እንደ አውሮፓውያን ዘመን አቆጣጠር ከጥር 5991 ዓ ም አንስቶ ተዘግቶ ቆይቷል። ዩናይትድ ስቴትስ ከሶማሊያ ጋር ግንኙነቷን በይፋ ያላቋረጠች ቢሆንም በዚያች ሀገር እንደ አውሮፓውያን ዘመን አቆጣጠር በ1980ዎቹ አንስቶ የተካሄደውን እርስ በርስ ጦርነት በ91 ማዕከላዊ መንግስቱን ማንኮታኮቱን ተከትሎ ኤምባሲዋን መዝጋቷ ይታወሳል። ለሶማሊያ ሕዝብ ሰብአዊ እርዳታ የሚውል ወደ 185 ሚሊዮን ዶላር የሚደርስ እርዳታ መመደቡን ዩኤስአይዲ ዛሬ ባወጣው መግለጫ አስታውቋል። ሞቃዲሾ ውስጥ የዩኤስአይዲ ሚሽን መከፈቱ የዩናይትድ ስቴትስ ከሶማሊያ ሕዝብ ጋር ያላትን የልማት አጋርነት የሚያጠናክር ታላቅ ምዕራፍ ነውም ብሏል መግለጫው።
ዓለም አቀፍ እውቅና ያላቸው የሊቢያው ጠቅላይ ሚኒስትር ፋይዝ አልሴራጅ ከተቀናቃኛቸው ጋር ለመደራደር ፈቃደኛ እንዳልሆኑ አስታወቁ። ጠቅላይ ሚኒስትሩ ለሮይተርስ በሰጡት ቃል እኚህ ሰው በፖለቲካ ሂደቱ አጋር ሊሆኑን እንደማይችሉ ባለፉት ዓመታት በሰሩት ስራ ተመስክሯል። ስለዚህ እንደገና ከሳቸው ጋር ቁጭ ብዬ አልነጋገርም ነው ያሉት። የጠቅላይ ሚኒስትር አልሴራጅና የተቀናቃኛቸው የጀኔራል ሀሊፋ ሀፍታር ታማኝ የጦር ሰራዊቶች ዋና ከተማዋን ትሪፖሊን ለመቆጣጠር በሚያካሂዱት ውጊያ ብዙ ሺህ ህዝብ ቀየውን ጥሎ ተሰዷል። ገሚሱም ከተማዊት ውስጥ በሚገኙ ካምፖች ተጠልሎ ነው ያለው። ጠቅላይ ሚኒስትር አልሴራጅ ባለፈው የካቲት ጀነራል ሀፍታርን ማነጋገሬ በአውሮፕላን ትሪፖሊን በቦምብ ለማስደብደብ እንዲዘጋጁ ጊዜ ከመስጠት ሌላ የፈየደው ነገር የለም ማለታቸው ተጠቅሷል። አሁን ዋናው ግባችን ትሪፖሊን ከጥቃት መከላከል ነው ያሉት ጠቅላይ ሚኒስትሩ በጥቂት ቀናት ውስጥ ውጤቱን ታያላችሁ ማለታቸውም ተጠቅሷል። ዝርዝር ውስጥ ግን አልገቡም። ጀነራል ሀፍታር ለዚህ አባባል ምላሽ አልሰጡበትም።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የቤጂንግ ወገንተኛዋ የሆንግ ኮንግ አስተዳዳሪ ካሪ ላም ስልጣናቸውን እንዲለቁ የአፍቃሬ ዲሞክራሲ ትግል አንቀሳቃሹ ጃሽዋ ወንግ እየጠየቁ ናቸው። ዛሬ ከእስር የተለቀቁት ጃሽዋ ወንግ ፍርድ ቤት እንዲቀርቡ ወደ ቤጂንግ አሳልፎ የመስጠትን የሚመለከተው አዋጅ በመቃወም የቀጠለውን ግዙፍ ህዝባዊ እንቅስቃሴም እቀላቀላለሁ ብለዋል። እንደ አውሮፓውያን የዘመን አቆጣጠር በ2014 ዓ.ም የተካሄደውና ባለዣንጥላው አመዝ የሚል ቅጽል ስም የተሰጠው ተቃውሞ እንቅስቃሴ መሪዎች አንዱ የነበሩት ወንግ ከአመፁ ጋር በተያያዘ ለሁለት ወር ታስረው ተለቀዋል። ካሪ ላም ስልጣናቸውን መልቀቅ አለባቸው ያሉት ጃሽዋ ወንግ አስተዳዳሪዋ የማይለቁ ከሆነ ግን መሰረታዊ ሰብአዊ መብቶችና ነጻነታችንን እስክናገኝ ድረስ እንቀጥላለን ብለዋል። ይህ በእንዲህ እንዳለ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ጃፓን ውስጥ በሚከፈተው የጂ20 የመሪዎች ጉባኤ ላይ ለሚያገኟቸው ለቻይና አቻቸው ሺ ጂንፒንግ የሆንግ ኮንግን ጉዳይ እንደሚያነሱባቸው የውጭ ጉዳይ ሚኒስትር ማይክ ፖምፒዮ አስታውቀዋል።
በመጨረሻም ኢራን የበለጸገ ዩሬኒየም ክምችት ይዞታዋ የኒውክሌር መሳሪያ መርሃ ግብሯን ለመቆጣጠር በታለመው ዓለም አቀፍ ስምምነት ከተፈቀደላት መጠን በቅርብ ጊዜ ውስጥ እንደሚያልፍ የሀገሪቱ የአቶሚክ ኃይል ድርጅት አስታወቀ። የድርጅቱ ቃል አቀባይ ቤህሩዝ ካማል ቫንዲ ለመንግስቱ የዜና ማሰራጫ በሰጡት ቃል የዩሬኒየም ክምችታችን ከ300 ኪሎ ግራም እንዳያልፍ ገደብ ተሰጥቶናል፣ ያንን ገደብ ግን በአስር ቀን ጊዜ ውስጥ እናልፈዋለን ማለታቸው ተጠቅሷል። የሆነ ሆኖ ዩናይትድ ስቴትስ ወሳኝ በሆነው የነዳጅ ዘይት ኢንዱስትሪያችን ላይ የጣለችውን ገደብ ለመቋቋም የተቀሩት የስምምነቱ ፈራሚዎች የሚረዱን ከሆነ የዩሬኒየም ክምችት ጣሪያውን የማክበሩን ጉዳይ ተመልሰን ልናጤን ዝግጁ ነን ብለዋል። ዩናይትድ ስቴትስ ከዓለም አቀፉ ውል ራሷን ማውጣቷን ለመበቀል በውሉ የተጠቀሰውን የበለጸገ ዩሬኒየም እና ከመጠን በላይ የሃይድሮጅን ቅመም ያለው ውሃ ክምችት ጣሪያ ማክበራችንን እናቆማለን ሲሉ የኢራን ፕሬዝደንት ሐሳን ሩሃኒ ባለፈው ግንቦት ወር ዝተው እንደነበረ የሚዘነጋ አይደለም። ያን ተከትሎ ዩናይትድ ስቴትስ ቴህራንን የግዷን አዲስ ስምምነት ላይ እንድንደርስ እንድትደራደር እናደርጋታለን በሚል ቀመር ከባድ የኢኮኖሚ ማዕቀብ ጥላባታለች። የተባበሩት መንግስታት የኒውክሌር ቁጥጥር መስሪያ ቤት ግን ኢራን ውሉን ማክበሯን ቀጥላለች፣ ያላከበሩት ራሷን ከውሉ እንዳገለለችው እንደ ዩናይትድ ስቴትስ ያሉ ሌሎች ፈራሚዎች ናቸው ማለታቸው ይታወሳል። ዛሬ በቴህራን የፈረንሳይ አምባሳደርን ያነጋገሯቸው የኢራኑ ፕሬዝደንት ሩሃኒ ወቅታዊ ሁኔታው አሳሳቢ እንደሆነና አሁንም ቢሆን ዓለም አቀፉ ስምምነት እንዳይፈርስ ለማዳን ይቻላል ማለታቸው ተገልጿል። የውሉ መፍረስ ኢራንንም አይጠቅምም፣ ለክልሉም ሆነ ለዓለም አይበጅም ማለታቸው ተመልክቷል። ለሰዓቱ ያለን ዜና በዚሁ ያበቃል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። አሁን የዕለቱ አብይ ርዕስ
ኢትዮጵያ አንዳንድ የመንግስት ይዞታ ስር የሚገኙ ተቋማትን ወደ ግል ይዞታ ለማዛወር እየተዘጋጀች መሆኗን የኢትዮጵያ የገንዘብ ሚኒስትር ገለጡ። ይሁንና በሀገሪቱ እንደ እንቁ የሚታዩ የንግድ ተቋማትን ወደ ግል ይዞታ ማዞሩ እቅድ ድብልቅ ወይም የተቀላቀለ ምላሽ ማስከተሉን ጠቅሳ የአሜሪካ ድምጿ ራዲዮ ዘጋቢ ሴራ ከማኒ ከአዲስ አበባ የላከችው ዘገባ ያመለክታል። አዳነች ፍሳዬ ይዛ ቀርባለች።
አዲስ አበባ በሚገኘው የኢትዮጵያ አየር መንገድ ህንፃ ጥግ ላይ ዲሲ 3 ጀት አይሮፕላን አርፎ ይታያል። ይህም ከ73 ዓመታት በፊት የመጀመሪያው ዓለም አቀፍ በረራ ካደረገበት ጊዜ አንስቶ ከመላ አፍሪቃ ከፍተኛ ስኬት ያገኘው የኢትዮጵያ አየር መንገድ ቀጣይ ማሳያ ነው። አሁን ታዲያ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አንዳንድ የመንግስት ይዞታ የሆኑ የንግድ ተቋማትን የግል ለማድረግ ባወጡት እቅድ መሰረት የኢትዮጵያ አየር መንገድ ገዢ አጋር እየፈለገ ነው። የኢትዮጵያ የገንዘብ ሚኒስትር አህመድ ሺዴ ያብራራሉ።
ከዚህ ቀደም በኢኮኖሚ ጉዳዮች ላይ ሙሉ ተሳትፎ ነበረን። አሁን ግን ሚዛኑን እያስተካከልን ነው። የእድገቱን ዘላቂነት ማሳለጥ ይኖርብናል። መጀመሪያ 4 የንግድ ዘርፎችን ወደ ግል ይዞታ እንቀይራለን። እነሱም ቴሌኮም፣ አቪዬሽን፣ ኤነርጂና ሎጂስቲክስ ናቸው።
እንደ ሀገሪቱ እንቁ ከሚታዩት ተቋማት አንዱ የሆነው ኢትዮ ቴሌኮም 65 ሚሊዮን የሚሆኑ ደንበኞች አሉት። የገንዘብ ሚኒስትሩ ታዲያ የደንበኞቹ ብዛት ብቻ የመዋዕለ ንዋይ ፍሰትን ይስባል ብለዋል።
በጣም ወሳኝ የሚሆነው የገበያው መሰረት ራሱ ነው። በሁሉም አካባቢዎች የገበያው መሰረት እያደገ ቢሆንም የንግድ ስራን ለማመቻቸት ስንል ብዙ ህጎችን፣ ደንቦችንና የጉምሩክ ስራን በአዲስ መልክ እያስተካከልን ነው።
አንዳንድ ኩባንያዎች የኢትዮጵያን ገበያ ክፍት የማድረጉ ውሳኔ በጥሩ ጊዜ ነው የመጣው ይላሉ። በኮካኮላ ስር ያለው የምስራቅ አፍሪቃ የጠርሙስ ድርሻ ኩባንያ ስራ አስኪያጅ ደሪል ዊልሰን ያብራራሉ።
ኢኮኖሚውን ለውጭ መዋለ ንዋይ ክፍት ማድረጉ ብዙ ጥቅም የሚያስገኝ ይመስለኛል። ለምሳሌ በአሁኑ ወቅት ከትልቅ ተግዳሮቶች አንዱ ለሆነው የውጭ ምንዛሪና ዶላር ተደራሽነት እንዲኖር ያደርጋል። እንደሚመስለኝ ለውጭ መዋለ ንዋይ ክፍት በሚሆንበት ጊዜ ክፍት ከሆነና እንዴት ክፍት እንደሚሆን ታይቶ ኢትዮጵያ ውስጥ ለሚሰሩት ወገኖች ሁሉ ጥቅም ያስገኛል።
የመንግስት ይዞታ የሆኑትን ተቋማት የግል የማድረጉን ውሳኔ የማይደግፉም አሉ። አዲስ አበባ ላይ በመዋለ ንዋይና በልማት ማማከር ስራ የተሰማሩት አቶ ጌታቸው አለሙ የሀገሪቱ የኢኮኖሚ ችግር ወደ ግል ይዞታ በመለወጥ መፍትሄ አያገኝም ይላሉ።
ውሳኔውንና የአተገባበሩን ሂደት አስመልክቶ ከባድ ስጋቶች አሉ። የፖሊሲውን አተገባበር ፍጥነትና ከሱ ጋር ተያይዞ የሚመጡ ተጠያቂነትንና ግልጽነት እንዲሁም የዘርፎቹ መጻኢ እድልን በሚመለከትም ስጋት አለ።
በመንግስት ባለቤትነት ስር የነበሩት አክሲዮኖች ከሚገባቸው ዋጋ በታች እንዳይሸጡ የሚያረጋግጥ የደንብ ማዕቀብ እንዲኖርም ያስፈልጋል ብለዋል አቶ ጌታቸው አለሙ። ዓለም አቀፉ የመብት ተሟጋች ድርጅት አምነስቲ ኢንተርናሽናል የኢትዮጵያ ሰብአዊ መብት ኮሚሽን እንደገና መዋቀር አለበት ሲል መግለጫ አወጣ። በድርጅቱ መግለጫ ላይ ኮሚሽኑ ባድሎኝነትና ከተለመዱ ከሰብአዊ መብቶች አወቃቀር ስርዓት ውጪ በመንቀሳቀስ ረገድ የተወቀሰ ሲሆን ሀገሪቱ ከነባር ጨቋኝ አሰራሮች እንድትላቀቅ ተጎጂዎች ፍትህ እንዲያገኙ በሚደረገው ጥረት ውስጥ አስተዋጽኦ እንዲያደርግ ሆኖ መዋቀር አለበት ነው ያለው። ሀብታሙ ስዩም ዝርዝሩን ይዟል።
የኢትዮጵያ ሰብአዊ መብት ኮሚሽን እንደ አዲስ መዋቀር አለበት ይላል የሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል። ድርጅቱ ለዚህ አደባባይ ጥያቄው ማሳመኛ የሚያደርጋቸው ማስረጃዎች ኮሚሽኑ በዓመታት ውስጥ ያቀረባቸው ሪፖርቶች አለባቸው ያላቸውን እንከኖች ነው።
ለረጅም ጊዜ የኢትዮጵያ ሁማን ራይትስ ኮሚሽን ያወጣቸው የነበሩትን ሪፖርቶች ለማየት እድሉ ነበረን። ካያቸዋቸው ብዙዎቹ ሪፖርተሮች የሰብአዊ መብት ጥሰቶቹን የማደባበስ ጥሰት እንዳልተፈጸመ የማስመሰል ነገር ነበራቸው። እኛ ባለ ማስረጃ ደግሞ ብዙ ጥሰቶች እንደነበሩ ነው የሚያሳየው።
አቶ ፍስሀ ተክሌን የሰማችኋቸው በአምነስቲ ኢንተርናሽናል ውስጥ የኢትዮጵያና የኤርትራ ጉዳይን የሚከታተሉ ባለሙያ ናቸው።
አሁን ደግሞ ባለው ሁኔታ ኢትዮጵያ ውስጥ ለውጥ እየመጣ ነው። ሰብአዊ መብትን የሚያበረታታ ለውጥ እየመጣ ስለሆነ ያ ለውጥ ደግሞ የተሳካ እንዲሆን ለዚህ ዋና መሰረቱ የሆነው ተቋም የኢትዮጵያ ሰብአዊ መብት ኮሚሽን ስለሆነ ይህን አካሄዱን ማስተካከል አለበት።
ድርጅታቸው ሀገሪቱ ከቆየችበት ጨቋኝ ትናንት ለመላቀቅ ያላትን ዓላማ ለማሳካት ብቃት የለውም ያለው ኮሚሽን ከተቋቋመበት አዋጅ ጀምሮ አዳዲስ ለውጦች ሊተገበሩበት ይገባል ይላሉ።
ከራሱ የሰብአዊ መብት ኮሚሽኑን ከተቋቋመበት አዋጅ ጀምሮ ከዛ በተጨማሪ ደግሞ ኮሚሽኑ ስላለው ስልጣን የድርጅቱ የስራ መሪዎች ስለሚመረጡበትና ስለሚሾሙበት አካሄድ ለውጥ እንዲኖር ጠይቀናል። በሌላ መልኩ ደግሞ ድርጅቱ ስራውን በሚሰራበት ጊዜ የሚከተላቸውን መርሆችና መስፈርቶች የውስጥ አሰራሩን እንዲያስተካክል፣ በተለይ የሰራተኞቹን የአቅም እንዲያጎለብት ነው የጠየቅነው። ጀነራል ከአስፈጻሚ አካል ደግሞ ኮሚሽኑ የተሟላ ታማኒነት ያለው ሪፖርቶች ያቀርብ ዘንድ አስፈላጊውን እገዛ፣ በተለይም ደግሞ የሰብአዊ መብት ጥሰቶችን በተመለከተ መረጃን በማቅረብ ወይም ደግሞ ኮሚሽኑ ስራውን በትክክል የማይፈጽምበት ጊዜ ደግሞ ወይም ደግሞ ከዚህ ስላልፈጸመበት ጊዜ ደግሞ ያንን ያደረጉ አካላትን ተጠያቂ ማድረግ መሰራት እንዳለበት ነው የሚያሳስበው የኛ ሪፖርት።
አምነስቲ ኢንተርናሽናል ከአደባባይ መግለጫ በፊት ኮሚሽኑ ሊተገብረው ይገባል ያለውን ከአንድ ዓመት በፊት ሲጠይቅና ሲያቀርብ እንደነበረ አስታውቋል። ሆኖም ከኢትዮጵያ የሰብአዊ መብት ኮሚሽን በኩል ምላሽ ሳይገኝ ቀርተዋል። ድርጅቱ በመግለጫው ላይ የሕዝብ ተወካዮች ምክር ቤት አባላት የሕግ የበላይነትን የሚያከብርና ሰብአዊ ክብርን የሚጠብቅ ኮሚሽን ለማቋቋም አዲሱ መንግሥት ፍላጎት እንዳለው፣ ኮሚሽኑ የፓርላማ ይሁንታ ሳያገኝ ግኝቶቹን የማተም ነጻነት እንደተሰጠው እንደጠቀሱለት ጽፏል። አምነስቲ በዚህ መግለጫው ላይ የኢትዮጵያ ሰብአዊ መብት ኮሚሽን እንደ አውሮፓውያን አቆጣጠር በ2016ና 2017 ባወጣቸው የአማራና ኦሮሚያ ክልል የተቃውሞ ሰልፎችን በሚመለከቱ ሪፖርቶች ላይ ሰልፈኞችን ጥፋተኛ የሚያደርግ የቃል አጠቃቀም አዘውትረዋል። በጠመንጃ የተገደሉትን ሰልፈኞች ሳይቀር አማሟታቸው ያልታወቀ ሲል ይመዘግባል። ጥሰቶችን ለመመርመር የሚያስፈልጉ ሁነኛ ማስረጃዎችን ገሸሽ አድርጓል ሲል ወቅሷል። ኢትዮጵያ ሰብአዊ መብት ኮሚሽን ተወካዮችን ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ሙከራችንን ግን እንቀጥላለን። በተመሳሳይ የሕዝብ ተወካዮች ምክር ቤት የሰብአዊ መብት ጉዳይ ቋሚ ኮሚቴ አባላትን ለማግኘት ሞክረናል። ወይዘሮ የሽመቤት የተባሉ ተወካይ የሪፖርቱን ይዘት ሀገር ቤት ባለው የኢንተርኔት መቆራረጥ ምክንያት አለማየታቸውን ጠቅሰው በነገው ዕለት መልሰን እንድንደውል ነግረውናል። በነገው ቆይታችን ይዘናቸው ለመቅረብ እንሞክራለን።
የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። የኦሮሚያ ብሔራዊ ክልላዊ መንግስት ምክትል ፕሬዚደንት አቶ ሽመልስ አብዲሳ በድርቅ የተጎዳውን የባሌ ሮቤ አካባቢ በመጎብኘት ከነዋሪዎች ጋር ውይይት አካሂደዋል። ነዋሪዎቹ የመንገድ የውሃና የጤና አገልግሎት እጥረት እንዳለባቸው ለባለስልጣኑ ገልጸዋል። ምክትል ፕሬዚደንቱ ዛሬ በጉብኝታቸው የእርሻ መስኖ ስራ መጀመሩን አስታውቀዋል። ሙክታር ጀማል ዘገባውን አድርሶናል።
ሮቤ በተደረገው ሰፊ ውይይት ተሳታፊዎቹ የመንገድ፣ የውሃ፣ የተለያዩ መሰረተ ልማትና መልካም አስተዳደር ጉዳዮች ላይ ለምክትል ፕሬዚደንቱ ጥያቄ አንስተዋል። በተለይ ጠቅላላ ባሌና የሮቤን ማዕከል በቀላሉ ሊያገናኙ የሚችሉ ትላልቅ መንገዶች አለመሰራቱ፣ በአካባቢው ያለው ልማት እንዳይሳለፍ፣ የተፈጥሮ ሀብትም ጥቅም ላይ እንዳይውል ከፍተኛ ማነቆ ሆኖ ወስኗል። ይህንንም ለምክትል ፕሬዚደንቱ ተናግረናል ይላሉ አገሎ
ስለሌለ በጀኔሬተር
ሊያንቀሳቀሱ ማሰባቸውንም አይቻለሁ። ይሄ በጣም ጥሩ ጅምር ነው። እውነት ተደስቼበታለሁ። እንዳጀማመራቸው ተከተሉ አመርቂ ነው ብዬ ተስፋ አደርጋለሁ። በጣም ተስፋ ሰጪ ነው። አካባቢውን የበለጠውን ሊበረታታ ይችላል። የባሌ ዞን ሰፊ ከመሆኑ የተነሳ ለአስተዳደራዊ ጉዳዮች ከርቀት ወደ ማዕከል ሮብ የመምጣት ከፍተኛ ችግር እንደሆነባቸው የገለጹት ነዋሪዎች ሌላ ሁለተኛ ዞን እንዲዋቀረላቸው ጥያቄ ማቅረባቸውም ተገልጿል። እንደ ማሳያ ከማዕከል ሮቤ ወደ ግንዲር ዳዌ ሰረት ድረስ 370 ኪሎ ሜትር ርቀት ይሄዳል። ይህም በቂ መሰረተ ልማትና ትራንስፖርት የለም ያሉት የውይይቱ ተሳታፊዎች ግንዲርን ማዕከል ያደረገ ዞን እንዲዋቀር ላቀረቡት ጥያቄም ይሁንታ አግኝተናል ይላሉ አጀሎ። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።
ሙክታር ጀማል ለዘገባው እናመሰግናለን። ተከታዩ ወደ ምዕራብ ወለጋ ይወስድናል። በምዕራብ ኦሮሚያ የደምቢ ዶሎ ከተማ ከንቲባ ባለፈው አርብ በጥይት ተመተው ሕክምና ላይ እንደሚገኙ ተገለጠ። ጥቃቱን የፈጸሙት የመንግስት አካላት ኦነግ ሸኔ ብለው የሚጠሯቸው ሸማቂ ታጣቂዎች መሆናቸውን የኦሮሞ ዴሞክራሲያዊ ፓርቲ የገጠርና የፖለቲካ አደረጃጀት ኃላፊ አቶ ገመቹ በቀለ ለአሜሪካ ድምፅ ገልጠዋል። በዚያ ዕለት የአንፊሎ ወረዳ የተለያዩ የመንግስት መስሪያ ቤቶች 8 ኃላፊዎች መጠለፋቸውንም አቶ ገመቹ ጨምረው ገልጠዋል። የሸማቂዎቹን ታጣቂዎች ቃል አቀባይ ለማግኘት በአካባቢው ያለው ዘጋቢያችን ናኮር መልካ ሞክሮ ነበር። ሰለሞን አባተ ማምሻውን ናኮርን በስልክ አግኝቶ አነጋግሮታል።
ናኮር እንደምን አመሸ?
ሰለሞን እንዴት አምስታል? እግዚአብሔር ይመስገን እኔ ደህና ነኝ።
እስቲ ስለዚህ በቄለም ወለጋ ዞን በአንፊሎ ወረዳ አካባቢ ስለተፈጠረው ሁኔታ ዝርዝር አድርገህ እስቲ ያጫውተኝ።
ጥሩ። ባለፈው አርብ ሰኔ 7/2011 ዓ.ም ከአንፊሎ ወረዳ ወደ አዲስ አበባ ለስልጠና የሚሄዱ 8 የተለያየ ዘርፍ ላይ የሚሰሩ የመንግስት ኃላፊዎች የአንፊሎ ወረዳ ማለት ነው ከሚሄዱበት የህዝብ ማመላለሻ ተሽከርካሪ እንዲወርዱ ተደረገና እዛ አካባቢ በሚገኘው ታጣቂ ቡድን እንደታገቱ ነው የዞኑ የገጠር አደረጃጀትና ፖለቲካ ኃላፊ አቶ ገመቹ በቀለ የተናገሩት።
የኦሮሞ ዴሞክራሲያዊ ፓርቲ ማለት ነው።
አቶ ገመቹ በቀለ እንደተናገሩት ከሆነ ከ8 ሰዎች መካከል 3 ሴቶች ናቸው። አሺና ሙጊ በሚባሉ ከተሞች መካከል ነው እገታው የተፈጸመው፣ ወይም ደግሞ እነዚህ ሰዎች ታፍነው የተወሰዱት። እንደሳቸው አገላለጽ እነዚህ ሰዎች ያፈናቸው እሳቸው ኦነግ ሸኔ ብለው የሚጠሯቸው ሸማቂ ቡድኖች መሆናቸውን ነው የተናገሩት ኃላፊው። በዛው ቀን ሰኔ 7 ማለት ነው፣ ባለፈው አርብ ከቀኑ 5:49 ላይ የደምቢዶሎ ከተማ ከንቲባ የሆኑት አቶ ታደለ ገመቹ ከጽህፈት ቤታቸው ወጥተው በመኪናቸው ወደ ቤታቸው በመሄድ ላይ እያሉ እንደተተኮሰባቸው በሁለት ጥይት እንደተመቱ ነው የተገለጸው። ይህንንም የነገሩን የዞኑ የገጠርና ፖለቲካ አደረጃጀት ጽህፈት ቤት ኃላፊ ናቸው ማለት ነው። 2 ቦታ ነው የተመቱት፣ አንዱ ኩላሊታቸው ላይ፣ ሌላኛው ደግሞ እጃቸው ላይ መሆኑን ነው የገለጹት ማለት ነው። በአሁኑ ጊዜ በአዲስ አበባ ኮሪያ ሆስፒታል የሕክምና ክትትል ላይ እንደሚገኙ ነው የነገሩን።
ለመሆኑ ናኮር የኦነግ ሽኔ ታጣቂዎች መሆናቸውን ጠለፋውንም ያካሄዱት በደምቢዶሎ ከንቲባም ላይ የተኮሱት በምን አወቁ? ምን ማረጋገጫ አላቸው? የኦዴፓ የገጠርና የፖለቲካ አደረጃጀት ኃላፊ
ይህንንም በተመለከተ አድራጊው ማን ነው ብዬ የጠየቅኳቸውን አስመልክቶ የሰጡኝ ቃል አለ፣ እሱን አዳምጠን እንመለስ።
እሺ።
እሱም ባይታወቅም እዚህ አካባቢ በሚያደርጉት እንቅስቃሴ ይታወቃሉ። ኦነግ ሸኔ ይባላሉ። አሁን እየተሰራ ያለው ስራ የሽፍታ አካሄድ ነው ያለው። አለቃቸው አላቃቸውም ብሏል። እነሱ መሆናቸውን ያወቅንበት በአካባቢው ሌላ ታጥቆ የሚንቀሳቀስ ቡድን የለም። ከዚህ በፊትም በዞኑ በተለያዩ ዘርፍ ላይ የሚሰሩ የመንግስት የስራ ኃላፊዎች ላይ ጥቃት ሲሰነዝሩ ነበር። ለአሁኑ ቁጥጥር ስር የዋለ ባይኖርም ክትትል እያደረግን ነው የሚል መልስ ነው የሰጡት።
በቅርቡ መሪያቸው አላውቃቸውም ማለቱ ይታወሳል ብለው ነበር እና አለቃቸው ወይም መሪያቸው ብለው የጠሩት ማንን ነው?
አለቃቸው ብሎ የጠሯቸው በአዲስ አበባ የሚገኙ የእርቅ አካሄዱን ተቀብለው በሰላማዊ መንገድ ለመንቀሳቀስ ወደ ሀገር የተመለሱ አቶ ዳውድ ኢብሳን ነው የሚሉት።
እስካሁን ድረስ ግንኙነት አላቸው ብለው ያምናሉ እንዴ የኦዴፓ ኃላፊዎች?
እሱን በተመለከተ አልጠየኩኝም።
እሺ፣ በመጪ ዘገባ ምናልባት ይህንን ታካትት ይሆናል። ምክንያቱም መሪያቸው አላውቃቸውም ማለቱ ይታወሳል ሲሉ አሁንም ግንኙነት ያላቸው አይነት ሀሳብ እንዳላቸው ይሸታል። እና
ኖ አይ አይደለም፣
መሪያቸው ብለው አላውቃቸውም ካሉት ቡድን ጋር ነው እያገናኟቸው ያሉት። ስለዚህ አሁንም ይገናኛሉ የሚል ጥርጣሬ ያላቸው ወይ ከሚል በመነሳት ነው። እና አንደኛ የአቶ ታደለ ገመቹ የጤና ሁኔታ በምን ላይ እንደሚገኝ አሁን ባለው ሁኔታ ያወቀው ነገር አለ ወይ? ሁለተኛ የተጠለፉት ሰዎች በምን ሁኔታ ላይ እንደሚገኙ፣ የት እንደሚገኙ የሚታወቅ ነገር አለ?
ጥሩ ሰለሞን፣ ከንቲባውን የጤና ሁኔታ በተመለከተ በኮሪያ ሆስፒታል ሕክምና እየተደረገላቸው መሆኑንና በአሁኑ ጊዜ የጤናቸው ሁኔታ አስጊ ደረጃ አለመሆኑን መሻሻል እየታየ መሆኑን ተናግረዋል። ለሕይወታቸውም አያሰጋም ሲሉ ነው የገለጹልኝ። ታጣቂዎቹን ወይም ደግሞ እሳቸው ኦነግ ሸኔ ብለው የጠሯቸው ይህንን ጥቃት የፈጸሙ ግለሰቦችን ቁጥጥር ስር ለማዋል ጥረት እያደረጉ መሆናቸውን ጭምር ገልጸውልኛል። በአካባቢው የሚገኙት የመንግስት ኃላፊዎችም ጥረት እያደረጉ መሆናቸውን ገልጸዋል። ታፍነው የተወሰዱ ግለሰቦች ወይም የተለያዩ ዘርፍ የስራ ኃላፊዎች በምን ደረጃ ላይ እንደሚገኙ ለማወቅ አልተቻለም ብለዋል። ምክንያቱም ምንም አይነት የስልክ ጥሪ አልተደረገላቸውም፣ የት እንደሚገኙም አልተገለጸም። እነዚህን ሰዎች ቁጥጥር ስር አውያለሁ ወይም ደግሞ አፍኛለሁ ብሎ ኃላፊነት የወሰደም አካል ስለሌለ ለማወቅ አለመቻሉን ነው የነገሩኝ ማለት ነው ኃላፊው።
መጠለፋቸው ታዲያ እንዴት ታወቀ? እነዚህ ሰዎች
መጠለፋቸውን ያወቁት በህዝብ ማመላለሻ ትራንስፖርት ሲሄዱ የነበሩ ሰዎች እንደነገሯቸው ነው የሰማሁት ማለት ነው።
ስለዚህ እነዛ ታጣቂዎች ያንን የህዝብ ማመላለሻ አስቁመው እነዚህን ሰዎች ነጥለው ከሌላው ተሳፋሪ መካከል አውርደው ነው ጠልፎ ይዘዋቸው የሄዱት ማለት ነው?
አዎ እንደዛ ነው።
ሌላውን ተሳፋሪ ለቀዋል?
ተሳፋሪዎች ከተሳፋሪ ሌላ ታፍኖ የተወሰደ አለመኖሩን ነው የገለጹኝ።
ለመሆኑ ሌላ ተጨማሪ ማብራሪያ ለማግኘት ያደረግከው ሙከራ ካለ ተሳክቶልህ ከታጣቂዎቹ ወይም ከኦነግ ሽኔ አካባቢም የሰማኸው ነገር ካለ ብታካፍለኝ?
ጥሩ። የመንግስትን ወቀሳ በማስመልከት ትናንትና ወደ ሸማቂ ቡኖቹ ቃል አቀባይ አቶ ጉማባሴ ቢሳ ደውዬ ነበር። በዚህ ጉዳይ ዛሬ ከሰዓት ማብራሪያ እንደሚሰጡኝ ቃል ከገቡልኝ በኋላ ዛሬ ከሰዓት ስልካቸውን ቀኑ ሙሉ ስሞክር ነበር። በእኛ አቆጣጠር ከሰባት ሰዓት ጀምሮ እስከ 11:30 ማለት ነው። 11:30 ላይ ስልካቸው ክፍት ሆኖ አገኘሁት። ስልክ አንስተዋል። እዛ አካባቢ ያለ ሌላ ሰው ስላለ እዛ አካባቢ ያለውን ሰው እሰጥሃለሁ፣ መረጃውን በሙሉ ከሱ ታገኛለህ ብለውኛል። መልሼ ስደውል ስልካቸውን አላነሱልኝም። ይህንን በተመለከተ የማስተባበያም ሆነ ሌላ ቃል ስላልሰጡኝ በዚህ ዙሪያ በሸማቂዎች የተሰጠው መልስ ምንም ማለት አይቻልም ማለት ነው። ከዚህ ቀደም ግን የሸማቂ ቡድኑ የምዕራብ ዞን የጦር መሪ የሆኑት ኩምሳ ድሪባ ጃልመሮ በሚባል ቅጽል ስማቸው የሚታወቁትን አናግሬ ነበር። በመንግስትና በሸማቂ ቡድኖቹ መካከል የሚገኘውን ልዩነት መፍታት እንዴት እንደሚቻል በማስመልከት ማለት ነው። በአፍሪካ እንደዚህ ያሉ ግጭቶችን በመፍታት እውቅና ያለውና ገለልተኛ የሆነ አካል መካከላቸው ገብቶ ቢያደራድራቸው ገልጸው ነበር።
እገሌ ብለው የጠሩት አሸማጋይ አለ፣
በስም አልጠቀሱም። በአፍሪካ ደረጃ እውቅና ያላቸው ነው ያሉት። በሌሎች ሀገሮች መሰል ግጭቶች ላይ ልምድ ያላቸው ገለልተኛ የሆኑ አካላት ነው ያሉት። የሀገር ሽማግሌዎች ሊሆኑ ይችላሉ፣ የሃይማኖት አባቶች ሊሆኑ ይችላሉ፣ ምሁራን ሊሆኑ ይችላሉ። ግን ከዚህ ቀደም በቀድሞ የኦነግ ሰራዊትና መንግስት መካከል ድርድር እንዳካሄዱ ሰዎች መሆን የለባቸውም፣ እኛንም የሚወክሉ መሆን አለባቸው የሚል ተናግረው ነበር።
ለመሆኑ አቶ ታደለ ገመቹ ላይ የደምቢዶሎ ከንቲባ ላይ የተደረገው ሙከራ ወይ ጥይት የተተኮሰበት ምክንያት ምንድን ነው? ያወቀው ነገር አለ በዚህ በኩል?
አዎ፣ ምክንያቱም ጠይቄያቸው ነበር። ያው እሳቸው የሚሉት ምንም ግልጽ የሆነ ጥያቄ የለም፣ ለምን እንደተደረገም አናውቅም በሚል ነው ያነሱት። ይህንን በተመለከተ ለምን ተደረገ በሚለው ማለት ነው ከዚህ ቀደም እሳቸው የሚሉት በአካባቢ ያለውን የመንግስት ስራ ወይም ህብረተሰቡን የማገልገል ስራ በቅጡ እንዳካሄዱ በስራቱ እንዳካሄዱ እንቅፋት ለመሆን ነው በሚል ነው የመለሱት።
ይህንን የመለሱልህ አቶ ገመቹ ናቸው?
አቶ ገመቹ ናቸው።
የኦነግ
በተለያየ ጊዜ የስልክ ጥሪ ተደርጎላቸዋል፣ ይህንን ደግሞ እያጣራን ነው ብለዋል።
እና የኦነግ ሽኔስ ጥያቄ ምንድን ነው? ምንድን ነው የሚፈልጉት እነዚህ ታጣቂዎች?
ይህንን በተመለከተ ከዚህ ቀደም ባደረግነው ቃለ መጠይቅ የኦሮሞ ህዝብ ጥያቄ ሙሉ በሙሉ መልስ አላገኘም። የኦሮሞ ጥያቄ አቅጣጫውን እየሳተ ይመስላል። ስለዚህ መንግስት ይህንን እርምጃ መውሰድ አለበት። ኦሮሚያ ውስጥ በተለይም ደግሞ በምዕራብ ኦሮሚያና በጂጂ አካባቢ የሚንቀሳቀሰው የመንግስት ታጣቂ ወደ መጣበት መመለስ አለበት፣ ወይም ደግሞ እዛ አካባቢ መንቀሳቀስ አይኖርበትም፣ ህብረተሰቡ በሰላም ወጥቶ መግባት አለበት የሚል አጀንዳና ሌሎችም እንዳላቸው ጠቅሰዋል።
ናኮር፣ በጣም አመሰግናለሁ ለዘገባህ። እንግዲህ እንዳልከው ተጨማሪ ማብራሪያና የክትትል ዘገባዎችን እንጠብቃለን። ባገኘሃቸው ጊዜ እንግዲህ የሚሰጡትን ማብራሪያ እስካሁን ድረስ የተፈጸሙ ሁኔታዎችንም አካተህ በአካባቢው ያለው የሰላም ሁኔታ፣ የጸጥታ ሁኔታ፣ ብዙ ጊዜ የሚነሱ ነገሮች አሉ። በዛ አካባቢ የባንኮች መዘረፍ፣ የግለሰቦች መጠለፍ፣ ግድያዎች፣ እንዲህ አይነት ነገሮችም ምናልባት የኦነግ ሽኔ ኃላፊዎች በሚከሰሱባቸው ጉዳዮች ላይ መልስ ይሰጡናል ብለን እንጠብቃለን። ለዛሬ አመሰግናለሁ ናኮር ለዘገባህ። እግዜር ይስጥልኝ።
እኔም አመሰግናለሁ።
ተከታዩ ደግሞ ወደ ወሎ ያሻግረናል። የመሰንበቻውን የጠቅላይ ሚኒስትር አብይ አህመድን የወሎ ጉብኝትና ህዝባዊ መድረክ የሚመለከተው ዘገባ ነው። ተከታዩ በስፍራው ተገኝቶ ስነ ስርዓቱን የተከታተለውን ዘጋቢያችንን መስፍን አራጌን ከደሴ በስልክ ይዘናል። እንደምናመሸ መስፍን።
እንደምናመሸ አሉና።
ቀደም ብለን በመግቢያችን እንደጠቆም ነው የጠቅላይ ሚኒስትር አብይ አህመድን የወሎ ጉብኝትና ህዝባዊ መድረክ ተከታትለሃል። በቅድሚያ በመድረኩ ትኩረት የተደረገባቸውን አበይት የውይይት ጭብጦች ብታስተዋውቀን።
አዎ ሉላ፣ አንተን ቀደም ሲል ለመግለጽ እንደሞከርከው ጠቅላይ ሚኒስትር አብይ አህመድ ቅዳሜ ዕለት ከደሴና ከአካባቢው ተወላጆች ጋር ከ100 ዓመታት በላይ ባስቆጠረው ታሪካዊ ያይጠየፍ አዳራሽ ህዝባዊ ውይይት አድርገው ነበረ። በተለይ በውይይቱ ላይ በዋናነት ትኩረት የተደረገባቸው ርዕሰ ጉዳዮች ዜጎች መፈናቀል፣ በህገ መንግስቱ በመብራትና በኃይል አቅርቦት እንበርታቸው የስልጣን ዘመን የአንድ የብሔር የበላይነት እየተስተዋለ መጥተዋል በሚሉና በበርካታ ርዕሰ ጉዳዮች ላይ ውይይት ተደርጓል። በተለይ ጠቅላይ ሚኒስትሩ በዋናነት ምላሽ የሰጡት በፌዴራልና ሀገራዊ ጉዳይ በሆኑ ጭብጦች ነው። በዕለቱ ምክትል ጠቅላይ ሚኒስትር ደመቀ መኮንንና የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር ዶክተር አምባቸው መኮንን ተገኝተው ስለነበር ሌሎች ክልላዊና አካባቢያዊ አስተያየቶች ወይም ጥያቄዎች በእነሱ በኩል ምላሽ እንዲሰጥባቸው ነው የተደረገው።
መልካም መስፍን፣ በሀገሪቱ የተለያዩ አካባቢዎች የታየውን የዜጎች መፈናቀል የተመለከተ ጥያቄም ለጠቅላይ ሚኒስትር አብይ ከቀረቡ ጥያቄዎች ውስጥ አንዱ መሆኑን ጠቁመሃል።
አዎ፣ እንግዲህ በመድረኩ ላይ ተነስቶ ከነበረው ጥያቄ ውስጥ ዜጎች በሀገራቸው የመንቀሳቀስ ሰርተው ሀብት የማፍራት መብታቸው ከቅርብ ጊዜያት ወዲህ እየተጣ ለምን አይቆምም የሚል አስተያየት ነበረ ከህብረተሰቡ ወይም ከተሳታፊዎች ዘንድ ተነስቶ የነበረው። ጠቅላይ ሚኒስትሩ መልስ መልሰዋል።
እኔ ወደ ስልጣን ስመጣ 1 ሚሊዮን ገደማ የተፈናቀሉ ሰዎች ነበሩ። በኋላ ከመጣው ተጨምሮበት 2.5 ሚሊዮን ገደማ ተፈናቃዮች ነበሩ። መፈናቀል ላይ ሁለት ነገር አለ ወገኖች፣ ተፈናቅለህ ሂድ የሚል አለ፣ ተፈናቅለህ ና የሚል አለ። ማፈናቀል ለብዙ ሰዎች ንግድ ስለሆነ አንዳንድ ሰው ቁስል ሲያጋጥመው ካልቻለ ቴትራሳይክል ከቻለም እንደምንም ይታከምና ቁስል ያድናል። አንዳንዱ ግን ቁስሉን እያሳየ ይለምንበታል። ማፈናቀል ቁስል እያዩ መለመኛ ነው የሆነው። በዚህ ዓመት የሰላም ሚኒስቴር በዚሁ አጋጣሚ ከፍተኛ ምስጋና ላቀርብላቸው ፈልጋለሁ። በነበረው ርብርብ እስካሁን 1.8 ሚሊዮን ህዝብ በእኛ ጊዜ ብቻ ሳይሆን ከእኛ በፊት ተፈናቀለውም ጭምር ባክሎክ ወደ ቦታቸው መልሰን አሁን በየክልሉ የቀረው ሲደመር 500,000 ገደማ ሰዎች የቀሩ አሉ። እነዚህን በዚህ ዓመት ክረምቱ ሳያልቅ እንጨርሳለን ብለን በከፍተኛ ርብርብ እየሰራ ነው። እነዚህን ሰዎች ሲፈናቀሉ ሲመለሱ ጊዜያችን ስብሰባው ምናምን ትታችሁ በቢሊየን የሚቆጠር ገንዘብ አወጥተናል ከመንግስት ካዝና። ባይፈናቀሉ ያን ቢሊዮን እኔ ኪስ ያላስገባውም ወይ መንገድ ወይ የሆነ ነገር ይሆን ነበር ማለት ነው። እነሱ ቁም ነገር ይሰሩ ከመሰላቸው የራሳቸው ወገን ውሃ ይጠማው መንገድ የሚፈልግ ወይም መብራት የሚፈልግ ሰው ሊሰራለት የሚገባው ነገር እንዳይሰራለት ነው ያደረጉት። ቦነስ ካገኙ ይሄን ቦነሳቸው። ጥፋት መመኘት አይኖርብንም። ከጥፋት በጣም ወቅታዊ ትርፍ ካልሆነ በስተቀር ዘላቂ ጥቅም አይገኝም። ያፈናቀለም የተፈናቀለም ሴት ተጎዳ፣ ህፃን ተጎዳ፣ አዛውንት ተጎዳ እንጂ ተመለሱ እኮ አሁን ቅማን ተመለሰ፣ ጉጂ ተመለሰ፣ ኦሮሞ ተመለሰ፣ አማራ ተመለሰ። የሞተ ተጎዳ፣ የገደለስ ወገኑን አጠፋ። ትርፉ ይሄ ነው። ከዚህ ተምረን ድጋሚ እንዳይፈጸም ማሰብ ነው የሚሻለው። ጥፋት በሚመለከት በኋላም በህግ ላይ እንመጣበታለሁ። ለጥፋት ብዙ እኮ አያስፈልግም። እዚህ ውስጥ 3000 ሰው 4000 ሰው ያለ እንደሆነ 3 ሰው መዳጅ አቃጥሎ ይሄን አዳራሽ ሊያጠቃን ይችላል። ከኛ እኩል መሆን የለበትም እኛን ለማጥፋት። አንድ ሁለት ሰው ገብቶ አሁን በመሳሪያ ቢተኩስ ስንት ሰው ያጠፋል? እዚህ ውስጥ መከላከል ነው ከባድ፣ ልማት ነው ከባድ፣ መስራት ነው ከባድ። ማጥፋት ማቀሎ እኮ በየመንደሩ ሁሉም ነክሶ ሁሉም ሸልሎ የምትሰሙት ነው።
በህገ መንግስቱ የታቀፉ አንዳንድ ህጎችን የሚመለከቱ ከታዳሚዎች የተሰነዘረው አስተያየቶችንም አንስተሃል። የትኞቹም ህጎች ላይ ያተኮረ ነበር አስተያየቱ?
አዎ አሉላ፣ በተለይ ህገ መንግስቱ ብሔርን ተኮር ያደረገ የፌዴራል ስርዓት መሆኑ ክልሎች በተለይ አገራዊ እይታ እንዳይኖራቸው እያደረገ ነው። አንዳንድ ክልሎችን የሚገንጠል አይነት ጥያቄ በይፋ ማቅረብ የጀመሩት ህገ መንግስቱ በፈጠረው ቀዳዳ ምክንያት በመሆኑ በርሶ የስልጣን ዘመን ለምንድን ነው ተግባራዊ ያደረጉት የሚል አንድምታ ያለው ጥያቄ ነበረ።
ኢትዮጵያን የሚያፈርሳት ህገ መንግስት ነው፣ ኢትዮጵያን የሚያፈርሳት እንትን ነው የሚባል ሲንጉላር የሆነ ነገር ኢትዮጵያን የምናፈርሳት እኛንን በእኛ ውስጥ ያለው የልብ መሸፈት ብቻ ነው። እኛ ከተቀየር ህጉ በእጃችን፣ እኛ ከተቀየር ስርዓቱ በእጃችን፣ እኛ ከተቀየር መንግስቱ በእጃችን፣ ምን ችግር አለው? ሁለተኛው ህገ መንግስትን በሚመለከት ያው እንደምታደምጡት የሆኑ ሰዎች ህገ መንግስት ከተነካ ጠፋን ይላሉ፣ የሆኑ ሰዎች ይሄ ህገ መንግስት ካለ ሀገር የለም ይላሉ። ሁለቱም ለእኔ ዋልታ ረግጥ ናቸው። ህገ መንግስት ኖረም አልኖረም ኢትዮጵያ ትቀጥላለች። ግን ህገ መንግስት ያስፈልጋታል። ታሪካችን የሰራነው በጋራ ነው። ድንቅ ታሪክ ያለን ህዝቦች ነን። ወደፊት ለመሄድ ደግሞ ቆርጠን ከወሰን እንችላለን የሚሉ ዜጎች ያሉባት ሀገር ከሆነች ህገ መንግስቱን እንወያይበታለን፣ እንመክራለን። ሰው ድምፅ ይሰጥበታል። ምን ችግር አለው? ከባድ ነገር አይደለም። የሞት የሽረት ጉዳይ አድርገን አንውሰደው። ከህገ መንግስቱ ምንድን ይጠቅመን ምንድን አይጠቅመን? ማን ነው ይህንን ጉዳይ የሚወያየው የሚመክረው? ማን ነው የሚያሻሽለው? ጊዜ ይፈልጋል።
መስፍን፣ በርከት ያሉ ጥያቄዎች ናቸው በመድረኩ የተነሱት። ቀደም ብለህ እንደገለጽክልን በተለይም ከመብራት አገልግሎት መቋረጥ ጋር ተያይዞ የተነሳ ጥያቄም እንዳለ ገልጸህልናል። ለመሆኑ የጥያቄው ፍሬ ነገር ምንድን ነው መስፍን?
በተለይ በቅርብ ወራት ውስጥ የኃይል አቅርቦት እጅግ በጣም የተቆራረጠበት ለምንድን ነው የዚህ የኤሌክትሪክ አቅርቦት ጉዳይ መፍትሄ የማይበጅለት የሚሉና በተለይም ደግሞ በአካባቢዎች ባልተዳረሰባቸው አካባቢዎች የመብራት አቅርቦት እንዲዳረስ አዝማሚያ ያላቸው ጥያቄዎች የተሰነዘሩበት ነበረ። ጠቅላይ ሚኒስትሩም እንደሚከተለው ምላሻቸውን ሰጥተዋል።
መብራት ስንመለከት ችግር አለ፣ ጀኔሬሽን ላይም ችግር አለ። የኢትዮጵያ ፍላጎት እና የምታመርተው በጣም ውስን ነው። ከዚያ በላይ ግን ትልቁ ችግር መብራትን ከተመረተበት ወደሚፈለግበት ማዳረስ ከተመረተበት ወደሚፈለግበት ስናዳርስ ከ35% ያላነሰው የፈጠሩ ንብረት ይመስላል መንገድ ላይ ሰምታችሁ ሊሆን ይችላል። ቻይና ስንሄድ የቻይና መንግስት ለምናም ከቻይና ኩባንያዎች ጋር የተዋዋልነው 1.8 ቢሊዮን ዶላር ዋና ስራው ካመረትንበት ወደ ከተሞቹ የሚያደርስ ስራ ነበር። ተፈራርመናል። በሰው ስራ ይጀምራሉ። በሰውን ጀምሮ የብዙዎቹን ችግር ዜሮ አርግ ያቀላል። ምክንያቱም አብዛኛው ችግር ክብር ወንድሜ እንዳለው መብራቱ እያለ የሌለው
ሌላው እንግዲህ አሉላ በእለቱ ተነስቶ ከነበረውና ትኩረት አግኝቶ ከነበረው ጥያቄዎች ውስጥ አንዱ በጠቅላይ ሚኒስትር አብይ አህመድ የስልጣን ዘመን የአንድ ብሔር የበላይነት ተንጸባርቋል የሚል ቅሬታ አዘል አስተያየት ተሰንዝሮ ነበረ። አስተያየት ሰጪዎቹ እንደሚሉት በተለይ በርሶ ዘመን የኦሮሞ ተወላጆች ስልጣን በከፍተኛ ደረጃ የጨመረበት ነው የሚል ነበር። ጠቅላይ ሚኒስትሩ ሲመልሱ ግን ይህ ከእውነት የራቀ ነው፣ እንደውም ባለፉት 30 ዓመታት የኦሮሞ ተወላጆች ሚኒስትሮችና ሚኒስትሮች ቤታ በቁጥር ከፍተኛ ነበረ። በአሁን ሰዓት ግን ይህ አይደለም። አድሎም ተፈጸመ ለማስባል የሚያስችል ምንም አይነት መሰረታዊ ማብራሪያ ምክንያት የለም። ለምን በበጀት ቀመርም ቢሆን ከዛሬ በሚሰራበት አሰራር እየሰራን ነው። ማንኛውንም የክልሎች በኩል አይን የማየት ኃላፊነትን ወስጄ ነው እየሰራሁ ያለሁት የሚል ምላሽ ሰጥተዋል። በተለይ ደግሞ ከወለዷ ልጃቸው ዲቦራ የምትባል ሴት ልጅ አላቸው። ከእሷ ጋር አያይዘው የገለጹበት መንገድ በስፍራው የነበረውን ታዳሚ ስሜት እጅጉን የነካ ነበር። እስኪ አስተያየታቸውን ተከታትለን እንመለስ።
ኦሮሞ ያስጠላል ብሎ ወይም መንግስቱ ምን የሚያስቡ ሰዎች አሉ። አሁን በአጋጣሚ ዲቦራ የምትባል ልጅ አለች። ከንቱ ቀን ካልተካፈልና ተስተደረ ግማሽ ጎንደሬ ግማሽ ቡና የሆነች ማለት አሁን አብይ የትኛው ግማሽ እያዛላ የትኛውን ግማሽ የጎዳ እንደሆነ አይገባኝም። መውሸት ነው።
መልካም። በተለይ በወሎና በአካባቢው የሚታወቀው የአብሮነት እሴት ብዙ ጊዜ በምሳሌነት ይጠቀሳል። ምናልባት በዚህ መድረክ ያ ልማድ ሊኖር የሚችለውን ፋይዳ አስመልክቶ በውይይት ወቅት የተባለ ነገር ይኖር ይሆን?
አዎ፣ እንዳልከው እንግዲህ በወሎና አካባቢው በተለይ በእምነት የተለያዩ እምነት ተከታዮች ልዩነታቸውን አቻችለው ተከባብረው የሚኖርበት አገር ነው አካባቢው። በባህል በሃይማኖት በቋንቋ ልዩነት ብዙም ተስፋ የሚስተዋልበት አይደለም። አቃፊ ደጋፊ ነው። ጠቅላይ ሚኒስትሩም ይህንን ባህል እጅግ በጣም ነው ያደነቁት። ይህ ሴት ተጠናክሮ መቀጠል አለበት፣ ከወሎና አካባቢው አልፎ ለኢትዮጵያ መገለጫ መሆን አለበት። ይህንን ባህል ይህንን እሴት ወደ ኢትዮጵያችን የማስረጽ ኃላፊነት የእናንተ ነው የሚል ጥሪ አስተላልፈዋል። በተለይ የሃይማኖት አባቶች፣ አዋቂ ግለሰቦች እና የሀገር ሽማግሌዎች በዚህ ላይ ድርሻቸውን እንዲወጡ ጥሪ አስተላልፈዋል። ይህንን የሚመስል ውይይት ነበረ። አሉላ
መልካም። መስፍን፣ የጠቅላይ ሚኒስትር አብይ አህመድን ያለፈው ቅዳሜ የወሎ ጉብኝትና ህዝባዊ መድረክ አስመልክቶ በመድረኩ የቀረቡትን ጭብጦች አቅርበህልናል። አመሰግናለሁ። እግዚአብሔር ይስጥልኝ።
እጅግ በጣም እናመሰግናለን።
የመጽሔት ክፍለ ጊዜ ዘገባዎቻችንን አጠናቀናል። የተከበራችሁ አድማጮች፣ ሁለተኛውን አጋማሽ እንጀምራለን። የሳምንታዊው የስፖርት ክፍለ ጊዜ ነው የሚቀድመው። ግርማቸው ከበደ ከአዲስ አበባ፣ ብርሃነ በርሄ ከአስመራ ያጠናቀሯቸውን ዘገባዎች ይዘናል። ከግርማቸው እንጀምራለን።
ሰላም፣ እንዴት አመሻችሁ አድማጮች። አሁን ደግሞ ሰዓቱ የስፖርት ነው። ስለ ገንዘቤ ዲባባ ድል፣ ተቋርጦ የቆየ ኢትዮጵያ ፕሪምየር ሊግ ነገ የሚጀመር ስለመሆኑ፣ የኮፓ አሜሪካ ውጤቶችና ሌሎች ዜናዎችን ይዘናል። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። በዳይመንድ ሊግ ውድድር ገንዘቤ ዲባባ ፈጣን ሰዓት በማምጣት አሸንፋለች። የዳይመንድ ሊጉ አምስተኛ መዳረሻ በሆነችው የሞሮኮ አራባት በተካሄደው ውድድር ገንዘቤ ያሸነፈችው በ1500 ሜትር ነው። አሯሯጮቹን ተከትላ ዙሩን በማክረር የሮጦቹ ገንዘቤ አሯሯጮቹ ከወጡም በኋላ መሪነቷን አልተነጠቀችም። ገንዘቤ የመጨረሻው ዙር ላይ ከትውልድ ኢትዮጵያዊቷ ሆላንዳዊ ሲፋን ሀሰን ብርቱ ፍክክር ገጥማት የነበረ ቢሆንም በመጨረሻዎቹ ሜትሮች ጥርሷን ነክሳ ፍጥነቷን በመጨመር አሸንፋለች። ገንዘቤ የገባችበት 3 ደቂቃ ከ55 ሰከንድ ከ47 ማይክሮ ሰከንድ የዓመቱ ፈጣን ሰዓት ሆኖ ተመዝግቧል። ጉዳፍ ጸጋይ ደግሞ ሶስተኛ ወጥታለች። በወንዶች 3000 ሜትር መሰናክል ደግሞ ኢትዮጵያውያኑ ጌትነት ዋለና ጫላ በዮ አንደኛና ሁለተኛ ወጥተዋል። የውድድሩን አብዛኛውን ዙሮች የመራው ጌትነት ወደ ውድድሩ መጨረሻ አካባቢ ጫላ ከኋላው መጥቶ ቀድሞት ነበር። ሆኖም ውድድሩ ሊጠናቀቅ 50 ሜትር አካባቢ ሲቀር ጌትነት ፍጥነቱን በመጨመር በ8 ደቂቃ 06 ሰከንድ 01 ማይክሮ ሰከንድ መግባት ችሏል። ጌትነት የገባበት ጊዜም የዓመቱና የግሉ ፈጣን ሰዓት ሲሆን ላለፉት 7 ዓመታት በሮባ ጋሪ ተይዞ የቆየውን የኢትዮጵያ ብሔራዊ የ3000 ሜትር መሰናክል ሬከርድም በ15 ማይክሮ ሰከንድ አሻሽሏል። ጫላ በዮ ሁለተኛ ሆኗል። በ800 ሜትር ሴቶች ደግሞ ሀብታም አለሙ በአመቱ የራሷን ፈጣን ሰዓት በማስመዝገብ ሁለተኛ ወጣለች። ኬንያዊቷ ኔሊ ጄፕኮስጋይ አንደኛ በሆነችበት ውድድር ሀብታም 1 ደቂቃ ከ59 ሰከንድ 90 ማይክሮ ሰከንድ ሮጣለች። ለሁለት ሳምንታት ተቋርጦ የቆየው የኢትዮጵያ ፕሪሚየር ሊግ ነገ ይጀምራል። ኢትዮጵያ ቡናና መቀሌ 70 እንደርታ በ27ኛው ሳምንት ሊያደርጉት የነበረው ጨዋታ የጸጥታ ስጋት አለ በሚል ሳይካሄድ በመቅረቱና ጨዋታው የሚደረግበት መንገድ ላይ የኢትዮጵያ እግር ኳስ ፌዴሬሽንና ኢትዮጵያ ቡና ባለመስማማታቸው ምክንያት ተቋርጦ የቆየው ሊግ ባለፈው አርብ ሁለቱ ቡድኖች በአዲስ አበባ በክፍት ስታዲየም በሚያደርጉት ጨዋታ እንዲቀጥል ቀጠሮ ተይዞለት የነበረ ቢሆንም ሁለቱ ክለቦች ፌዴራል ፖሊስና ኢትዮጵያ እግር ኳስ ፌዴሬሽን ባደረጉት ውይይት ጨዋታው ነገ ተመልካቾች በተገኙበት እንዲሆን መወሰኑን ፌዴሬሽኑ ባለፈው አርብ አሳውቆ ነበር። የፌዴሬሽኑ ፕሬዝዳንት ኢሳያስ ጅራ
ፖሊስ ካም በኋላ ሁኔታውን ገምግሟል፣ በቂ ዝግጅት እያደረገ ያለና ጨዋታው በክፍት መካሄድ ኃላፊነት የሚወስድ መሆኑን ገልጾልናል። በዚህ መሰረት ክለቦቹ በተለይ ባለሜዳው ክለብ በፕሬዝዳንቱና በአመራሮቹ አማካኝነት ቀርቦ ኃላፊነት ሙሉ ኃላፊነት ለመውሰድ የተስማማ መሆኑን ለመግለጽ ፈልጋለሁ። ይህን መነሻ በማድረግ ፖሊስ አሁን አገራዊ የማትሪክ ፈተና ነው ያለው። ይህ ፈተና ሳያልቅ ምንም አይነት ውድድር ርን ኃላፊነት ወስዶ ማገዝ እንደማይችል ባስቀመጠልን መሰረት ፈተናው ማክሰኞ ጠዋት የሚያልቅ ሲሆን ውድድራችንን ከዛ ቀጥለን ፌዴሬሽን ሊግ ኮሚቴው በሚያስቀምጥ መሰረት እንዲያካሄድ አቅጣጫ ተቀምጦልናል። እስከዛ ድረስ ቢዚ መሆናቸውን በገለጹልን መሰረት የሊግ ኮሚቴያችን ተገናኝተው ማክሰኞ ሰዓቱን 10 ሰዓት ነው። በዛ መሰረት ጨዋታው በክፍት ስቴዲየም እንዲካሄድ ፖሊስ አስፈላጊውን ጥበቃ እንደሚያደርግ፣ ክለቦቹን ኃላፊነት እንደሚወስዱ
ትላንት የሁለቱ ክለቦችና የደጋፊ ማህበራት አመራሮች በአዲስ አበባ እግር ኳስ ፌዴሬሽን አወያይነት ባደረጉት ውይይት ደግሞ ችግሮቻቸውን መፍታታቸውንና የነገው ጨዋታን በሰላም እንዲጠናቀቅ አብረው እንደሚሰሩ ዛሬ በሰጡት ጋዜጣዊ መግለጫ አስታውቀዋል። ኢትዮጵያ ቡናና መቀሌ 70 እንደርታ በጋራ ባወጡት ያቋም መግለጫም ሁለቱ ክለቦች ስፖርታዊ ያልሆኑ እንቅስቃሴዎችንና ባህሪያትን ማውገዝና ማረም ሲገባቸው አለማድረጋቸው ክፍተቶች እንዲበዙና አለመግባባቱ እንዲፈጠር ምክንያት መሆናቸውን አምነው እንዲሁም ስፖርቱ ወዳልተገባ መንገድ እንዲሄድ የተለያዩ አካላት እየተጠቀሙበት ስለሚገኝ ከዚህ ድርጊታቸው እንዲታቀቡ አስፈላጊው ስራ እንዲሰራ ሁለቱም ክለቦች መስማማታቸውን ገልጸዋል። እስካሁን ለተፈጠረው አለመግባባትም በጽሑፍ በተነበበው የአቋም መግለጫ ይቅርታ ጠይቀዋል። የኢትዮጵያ ቡና የደጋፊዎች ማህበር የህዝብ ግንኙነት ኃላፊ አቶ ክፍሌ ወልዴ
በመጨረሻ የሁለቱ ክለብ አመራሮች እስካሁን ለተፈጠሩት አለመግባባቶች ለደጋፊውና ለህዝቡ ይቅርታ ጠይቀዋል።
የሁለቱ ክለቦች የደጋፊ ማህበራት አመራሮች ዛሬ በሰጡት ጋዜጣዊ መግለጫ ደጋፊዎች በፍጹም ጨዋነት ቡድኖቻቸውን ብቻ እንዲደግፉ ጠይቀዋል። ፌዴሬሽኑ ዛሬ በወጣው አዲስ የጨዋታ መርሃ ግብር ማስተካከያ የሁለቱ ቡድኖች ጨዋታ ነገ 9 ሰዓት የሚደረግ ሲሆን ፕሪሚየር ሊጉ ሰኔ 30 እንደሚጠናቀቅ አስታውቋል። ወደ 2012ቱ የኢትዮጵያ ፕሪሚየር ሊግ ያደጉት ክለቦች ታውቋል። በሶስት ምድቦች ተከፍሎ ሲካሄድ በቆየው ከፍተኛ ሊግ የየምድባቸው መሪ ሆነው መጨረሳቸውን ያረጋገጡት ክለቦች ናቸው የቀጣዩን ዓመት ፕሪሚየር ሊግ የሚቀላቀሉት። በምድብ 1 በ2003 ዓ.ም ከፕሪሚየር ሊጉ ከወረደ በኋላ 8 ዓመታትን ከዋናው ሊግ ርቆ የቆየው ሰበታ ከነማ ወደ ሊጉ ተመልሷል። በምድቡ ሁለተኛ ደረጃ ላይ ከሚገኘው ለገጣፎ ለገዳዲ ጋር ከሜዳው ውጪ 1-1 አቻ የተለያየው ሰበታ አንድ ጨዋታ እየቀረው ወደ 2012 ፕሪሚየር ሊግ ማደጉን አረጋግጧል። ከምባታ ሽንሽንቾን 3-0 በማሸነፍ ሁለት ጨዋታዎች እየቀሩ የምድብ 3 መሪ ሆኖ እንደሚጨርስ ያረጋገጠው ሀዲያ ሆሳዕናም ሌላው በመጪው ዓመት በፕሪሚየር ሊጉ የሚወዳደር ክለብ ሆኗል። ሀዲያ ሆሳዕና ከፕሪሚየር ሊጉ በ2008 ዓ.ም የወረደ ሲሆን ከ3 ዓመታት በኋላ ተመልሷል። ምድብ 2 ደግሞ በታሪኩ ለመጀመሪያ ጊዜ በፕሪሚየር ሊጉ የሚሳተፈውን ቡድን አሳይቷል። ከአርሲ ነገሌ ጋር ከሜዳው ውጪ 1-1 የተለያየው ወልቂጤ ከተማ አንድ ጨዋታ እየቀረው በ2012 ፕሪሚየር ሊግ የሚፎካከር መሆኑን አረጋግጧል። በዘንድሮ የኢትዮጵያ ፕሪሚየር ሊግ ደደቢት ቀድሞ መውረዱን ያረጋገጠ ሲሆን ሱልሽረና ደቡብ ፖሊስ ደግሞ ወራጅ ቀጠና ውስጥ ይገኛል። የአዳማ ከተማዎቹ ሴና ፏቁማና ሰናይት ቦጋለ ለሙከራ ወደ ስዊድን አምርተዋል። የ2011 ዓ.ም የሴቶች ፕሪሚየር ሊግ ከፍተኛ ጎል አስቆጣሪ የሆነችው ሴናፍና የ2010 ዓ.ም ኮከብ ተጫዋች ሰናይት ዘንድሮ አዳማ ከተማን በታሪኩ ለመጀመሪያ ጊዜ የሊጉ ሻምፒዮን እንዲሆን አድርገውታል። ሁለቱ ተጫዋቾች በስዊድኑ አይኤፍኬ አልካማር የአስር ቀናት የሙከራ ድል አግኝተዋል። አይኤፍኬ አልካማር በስዊድን የሴቶች ሁለተኛ ዲቪዚዮን የሚጫወት ሲሆን ወደ ዋናው ሊግ ለመመለስ እየተፎካከረ ነው። ሴናፍና ሰናይት ጥሩ ብቃት ካሳዩና ሌሎች የዝውውር ጉዳዮች ከተሳኩ በስዊድን የመጫወት እድል ይኖራቸዋል። ከዚህ በፊት ሎዛ በራና ቱቱ በላይ በስዊድን ሙከራ ማድረጋቸው ይታወሳል። 46ኛው ኮፓ አሜሪካ ባለፈው አርብ ሲጀመር አስተናጋጇ ብራዚል ድል ቀንቷታል። ብራዚል ቦሊቪያን 3-0 ባሸነፈችበት ጨዋታ በባርሴሎና ደካማ የውድድር ዘመን በማሳለፉ በደጋፊዎች ተቃውሞ ሲቀርብበት የነበረው ፊሊፔ ኮቲኒዮ 2 ጎሎችን አስቆጥሯል። ኤቨርተን ደግሞ ቀሪዋን ኳስ ከመረብ ጋር አገናኝቷል። ሆኖም ቡድኑ በተለይ በመጀመሪያው አጋማሽ ባሳየው ደካማ ብቃት ደጋፊዎቹ በተቃውሞ ጮኸውበታል። በምድቡ ሌላ ጨዋታ ቬንዙዌላና ፔሩ 0-0 አቻ ተለያይተዋል። በምድብ 2 የሊዮኔል ሜሲ አርጀንቲና በኮሎምቢያ 2-0 ተሸንፋለች። በብዙዎች የምንጊዜውም የዓለም ምርጥ እግር ኳስ ተጫዋች እንደሆነ የሚነገርለት ሊዮኔል ሜሲ አርጀንቲናን የሚወክልበት የመጨረሻው ውድድር ሊሆን ይችላል ቢባልም ብሔራዊ ቡድኑ ግን በመጀመሪያው ጨዋታ ያሳየው ብቃት እጅግ ደካማ ነው። በሌላ የምድቡ ጨዋታ ፓራጓይና ተጋባዥ ተሳታፊዋ እንዲሁም የእስያ ሻምፒዮና ኳታር 2-2 አቻ ተለያይተዋል። ኡራጓይ ኢኳዶርን 4-0 ስታሸንፍ፣ ሌላኛዋ ተጋባዥ አገር ጃፓን ከቺሊ ዛሬ ሌሊት የሚጫወቱ ይሆናል። ዩቬንቱስ ማውሪሲዮ ሳሪን በአሰልጣኝነት መቅጠሩን ይፋ አድርጓል። ባለፈው የውድድር ዘመን የእንግሊዝ ፕሪምየር ሊጉን ቼልሲን ያሰለጠሩት ማውሪሲዮ ሳሪ ሰማያዊዎቹን በሊጉ ሶስተኛው ነው እንዲጨርሱ ያስቻሉ ሲሆን የዩሮፓ ሊግ አሸናፊም አድርገዋቸዋል። ሆኖም በእንግሊዝ የነበራቸው የአንድ ዓመት ቆይታ አልጋ ባልጋ አልነበረም። ኳስን ተቆጣጥረው መጫወትን የሚወዱት አሰልጣኝ አጨዋወታቸው በቼልሲ ደጋፊዎች ብዙም አልተወደደላቸውም ነበር። አልፎ አልፎም በስታዲየም የተቃውሞ ድምፅ አሰምተውባቸዋል። አሁን ግን ጣሊያናዊ አሰልጣኝ ወደ ሀገራቸው ተመልሰው ዩቬንቱስን ለማሰልጠን ተስማምተዋል። የቀድሞ የባንክ ሰራተኛ በአሮጊቷ ቤት የሶስት ዓመት ኮንትራት ተፈራርመዋል። የኔፕልስ ተወላጁ ወደ ቱሪኑ ክለብ ዩቬንቱስ ማምራታቸው ግን ጣሊያን እያሉ ያሰለጠኑትን የናፖሊን ደጋፊዎች አላስደሰተም። የዛሬ ስፖርት ዝግጅት በዚሁ ተጠናቋል። ለሁላችሁም መልካም ምሽት።
ግርማቸው ከበደን እናመሰግናለን። አሁን ወደ አስመራ ወደሚያሻግረን ዝግጅት እንለፍ። 28ኛው የኤርትራን ነጻነት በዓል ምክንያት በማድረግ እሁድ ሰኔ 9 2011 ዓ.ም አስመራ ቤተ ጊዮርጊስ አካባቢ የመኪናና የሞተር ብስክሌት ውድድሮች ተካሂደዋል ይለናል ብርሃነ በርሄ በተከታዩ ዘገባው።
አምሳ ሶስት ተወዳዳሪዎች በአራት ምድብ ተከፋፍለው ባደረጉት የመኪና ውድድር የ12.9 ኪሎ ሜትር የሚሸፍነውን የጀማሪዎች የ1000 ሲሲ አልአዛር ስምኦን፣ አብርሃም አርአያ፣ አወት መሀሪ ከአንደኛ እስከ ሶስተኛ በመሆን አሸንፈዋል። የ15.5 ኪሎ ሜትር ርቀት የሚሸፍነውን የ1000 የነባር ተወዳዳሪዎችን ደግሞ አወት ወልዱ፣ አላይ ወልደ ሚካኤልና ሚካኤል እስጢፋኖስ ከአንደኛ እስከ ሶስተኛ በመሆን አሸንፈዋል። 18.1 ኪሎ ሜትር የሚሸፍነው የ1300ና የ1400 ሲሲ ውድድሩን ደግሞ ሰናይ ተመስገን፣ ዳንኤል በኩረጼልና ሚልኪያስ ገዛይ ከአንደኛ እስከ ሶስተኛ ያለውን ቦታ ሲይዙ፣ በ1600 ሲሲ የ20.7 ኪሎ ሜትር ርቀት ያለውን ምድብ ሀ ዮናታን መብራቱ፣ አቤል ምስግናና ሙሉጌታ ኃይሌ ከአንደኛ እስከ ሶስተኛ በመሆን አሸንፈዋል። በተመሳሳይ የ20.7 ኪሎ ሜትር ርቀት ያለውን የ1600 ሲሲ ምድብ ለውድድሩን ደግሞ ቢንያም ማርቆስ፣ ተአገስ አንደ ብርሃንና ዮናስ ኪዳኔ ከአንደኛ እስከ ሶስተኛ በመውጣት አሸንፈዋል። የ23.2 ኪሎ ሜትር ርቀት የሚሸፍነውና ትልልቅና አንጋፋ ተወዳዳሪዎች የተወዳደሩበት የ1800ና 2000 ሲሲ ድብልቅ የመኪና ውድድር ላይ ንጉሴ ሀብተ የ217 የፈረስ ጉልበት ባላት ልዩ የመወዳደሪያ መኪና በመወዳደሩ ለተወዳዳሪዎቹ የሁለት ዙር ቅድሚያ በመስጠት ተወዳድሯል። በውድድሩም ትልቅ ፉክክርና የመናት ችሎታ የታየበት ሲሆን አብይ ህደጎ፣ ንጉሴ ሀብተና በየነ ስምኦን ከአንደኛ እስከ ሶስተኛ በመሆን ማሸነፍ ችለዋል። አንጋፋውና ታዋቂው ተወዳዳሪ ጊላይ ገብረ አምላክ ከደረጃው ዝቅ በማለት ከ1800ና 2000 ሲሲ ተወዳዳሪዎች ጋር በመወዳደር በ2000 ሲሲ ቀዳሚውን ስፍራ በመያዝ ልዩ የክብር ተሸላሚ ለመሆን ችለዋል። በሌላ በኩል በሁለት ምድብ ተከፋፍሎ በተካሄደው የሞተር ብስክሌት ውድድር የ125 ሲሲ ውድድር የ11.6 ኪሎ ሜትር የሚሸፍን ሲሆን ቶማስ አፈወርቂ፣ ያፌት መስፍንና ሰለሞን ተስፋይ ከአንደኛ እስከ ሶስተኛ ያለውን ስፍራ ይዘዋል። በተመሳሳይ የ11.6 ኪሎ ሜትር ርቀት ያለው የ175 ሲሲ ውድድሩን ደግሞ ናኦሚ ትባረክ፣ ዮናስ ፀሐየና ዮሐንስ ይትባረክ አንደኛ እስከ ሶስተኛ በመሆን ማሸነፍ ችለዋል። በዚህ የመኪናና የብስክሌት ውድድር ፌቨን ክብሮም በ1000 ሲሲ የመኪና ውድድር፣ ኤደን በረከት ደግሞ በ125 ሲሲ የሞተር ብስክሌት ውድድር ከወንዶች ጋር ተቀላቅለው በመወዳደራቸው ልዩ ሽልማት ተበርክቶላቸዋል። በውድድሩ ከአንደኛ እስከ ሶስተኛ ለወጡ ተወዳዳሪዎች የሜዳሊያና ዋንጫ ሽልማት ከተለያዩ አላፊዎች ተቀብለዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
አድማጮች ዝግጅታችን አበቃ። ደህና ደሩ።